ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The situation in southern Ethiopia is deteriorating and it might be catastrophic without additional intervention.
ደቡብ ኢትዮጵያ ወደ ቀውስ ደረጃ እየወረደ ነው። ተጨማሪ እርዳታ ካልተሰጠ እጅግ አሳሳቢ ቀውስ ይከተላል። የተባበሩት መንግስታት ድርጅትም የኢትዮጵያ ያስቸኳይ የእርዳታ የምግብ አቅርቦት እየተሟጠጠ መሆኑን ያስጠነቅቃል። የዓለም የምግብ ፕሮግራምና የኢትዮጵያ መንግስት ካለፈው ወር ፍጻሜ አንስቶ ከፊል የእርዳታ እህል እንደሚሟጠጥና በመስከረም ወር ጨርሶ ምንም እንደማይኖር ይጠበቃል።
የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት የዩኤስኤአይዲ ምክትል አስተዳዳሪ ሮበርት ጀንኪንስን ድምጽ ነው የሰማነው። በሶማሊያ፣ ደቡብ ሱዳን፣ የመንና ናይጄሪያ በተከሰተው ድርቅና በአካባቢዎቹ ባሉት ግጭቶች ሳቢያ ለረሃብ የተጋለጡትን ለመመገብ ፕሬዚደንት ትራምፕ የ639 ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
እንደ አውሮፓውያን የዘመን አቆጣጠር በ2020 ሶማሊያ አንድ ሰው አንድ ድምፅ በሚል መርህ ምርጫ ለማካሄድ እንድትዘጋጅ ለመርዳት የአፍሪካና የአረብ ሀገሮች ምርጫ ጉዳይ አዋቂዎች በዚህ ሳምንት ኬንያ ውስጥ ስብሰባ መቀመጣቸው ተዘግቧል። በዜና መጽሔት ክፍለ ጊዜ ዝርዝሩ እናቀርባለን።
ለምሽቱ ካሉን የዓለም ዜናዎች ውስጥ ባለፈው የአውሮፓውያን ዓመት በ2016 የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከፍተኛ ረዳቶች የምርጫ ተፎካካሪያቸው የነበሩ ዲሞክራቲክ ፓርቲው እጩ ክሊንተንን የሚጎዳ መረጃ አቀብላለሁ ካሏቸው ሩሲያዊ ጠበቃ ጋር ስለመገናኘታቸው የምናውቀው ነገር የለም ሲል ክሬምሊን ተናገረ። የየመኑ የኮሌራ ወረርሽኝ ተባብሷል ተብሏል። ይህንና ሌሎችም ዜናዎች አሉ።
ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ከዛሬ ሰኞ ሐምሌ 3 2009 ዓ.ም ዝግጅቶች ጋር ተረኛ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ከፕሮግራም አቀናባሪያችን ከብርሃን ኃይሉና ከስርጭት መሐንዲሱ ጀስትን ጋር አብረናችሁ እናመሻለን። በቅድሚያ የምሽቱ የዓለም ዜና። ባለፈው የአውሮፓውያን ዓመት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከፍተኛ ረዳቶች የእሳቸው የምርጫ ተፎካካሪ የነበሩትን የዲሞክራቲክ ፓርቲውን እጩ ሂለሪ ክሊንተንን የሚጎዳ መረጃ አቀብላችኋለሁ ካሏቸው ሩሲያዊቱ ጠበቃ ጋር ስለመገናኘታቸው የማውቀው ነገር የለም አለ ክሬምሊን። የክሬምሊን ማለት የሩሲያ ቤተ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ናታሊ ቬሴሊኒትስካያ የሚባሉትን ጠበቃ እኛ አናውቃቸውም፣ ደግሞም እያንዳንዱን ሩሲያዊ ጠበቃና ውጭ ሀገር የሚገናኛቸውን ሰዎች በዝርዝር ልንከታተልም አንችልም ነው ያለው። የፕሬዝደንት ትራምፕ የበኩር ልጃቸው ዶናልድ ትናንት በሰጡት ቃል አባታቸው የሪፑብሊካን ፓርቲውን እጩነት እንዳሸነፉ እሳቸው የያኔው የአባታቸው የምረጡኝ ዘመቻ ስራ አስኪያጅ ፖል ማናፎርት እና የፕሬዚደንቱ አማች የልጃቸው የኢቫንካ ባለቤት ጃረድ ኩሽነር ሆነው ከሩሲያዊቱ ጠበቃ ጋር መገናኘታቸውን አምነዋል። ጠበቃይቱ የሚስስ ክሊንተንን የምርጫ ዘመቻ የሚጎዳ መረጃ አቀብላችኋለሁ ብለዋቸው እንደነበረና በኋላ ግን ይህ ነው የሚባል መረጃ እንዳላገኙባቸው ወዲያውኑ እንደተረዱት ነው ልጅየው የተናገሩት። አባቴ ጠበቃይቱን ማግኘታችንን የሚያውቁት ነገር አልነበረም ብለዋል አክለው። ስለ ጉዳዩ በመጀመሪያ ቅዳሜ ዕለት ዘገባ ያቀረበው ዘ ኒውዮርክ ታይምስ ጋዜጣ የፕሬዝደንቱ ልጅ ከሩሲያዊቱ ጠበቃ ጋር የተነጋገር ነው ስለታገደው የሩሲያውያን ሕጻናት ጉዲፈቻ ነው ብለው ነበር ለጋዜጣው። እሁድ ዕለት ግን ዞር ብለው ጠበቃይቱ ሚስስ ክሊንተንን የሚጎዳ መረጃ እሰጣለሁ ማለታቸውን አምነዋል። ሆኖም ስለ ጉዲፈቻው ጉዳይ ለመነጋገር ምክንያት የሆነን ይኸው ነው ብለዋል አክለው።
ሻክሮ የቆየው የዩናይትድ ስቴትሱና የቱርክ ግንኙነት መሻሻል ጀምሯል፣ ነገር ግን አሁንም ብዙ ስራ ይጠይቃል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስገነዘቡ። ሚኒስትር ቲለርሰን ዛሬ ሰኞ ኢስታንቡል ለሚገኘው የአሜሪካ ኤምባሲ አባላትና ቤተሰቦች ባሰሙት ንግግር እንደማንኛውም ግንኙነት ሁሉ ለዚህም ግንኙነታችን መሰረት የሆነውን ትምምን የእርስ በርስ መተማመን መልሰን ለመገንባት ጥረት እያደረግን ነው ብለዋል። የውጭ ጉዳይ ሚኒስትር ቲለርሰን ባለፈው ዓመት የከሸፈውን መፈንቅለ መንግስት አንደኛ ዓመት መታሰቢያ ምክንያት በማድረግ ባሰሙት ንግግር የአገሪቱ ሕዝብ በጀግንነት ዲሞክራሲውን ከጥቃት ጠብቋል ብለዋል። ከመፈንቅለ መንግስቱ መክሸፍ ተከትሎም የቱርክ መንግስት በስፋት የወሰደውን እርምጃ ግን አላነሱም። በዚያ ዕለት ነው የቱርክ ሕዝብ በሕገ መንግስቱ የተቀመጠውን መብቱን ተጠቅሞ በበለጸገችው አገሩ ላለው ቦታ ቆሞ የተከላከለው ያሉት ቲለርሰን በዚያ መሀል የሞቱትንና የቆሰሉትንም እናስታውሳቸዋለን ብለዋል። የቱርክ ፕሬዚዳንት ሬቼፕ ታዮፕ ኤርዶዋን ከስልጣን ለማስወገድ የተደረገውን የመፈንቅለ መንግስት ሙከራ በኋላ ከ240 የሚበልጡ ሰዎች መገደላቸው ይታወሳል። ሚስተር ቲለርሰን ትናንት ኢስታንቡል ውስጥ በተካሄደው የነዳጅ ጉዳይ ጉባኤ ላይ ባደረጉት ንግግር አገራቸው ቱርክን በክልሉ የኃይል ምንጭ የጸጥታ ጉዳዮችን ለማሳደግ አጋሯ አድርጋ ትመለከታለችም ብለዋል።
በሌላ ዜና ዋሽንግተን ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ለስራ ጉብኝት ወደ ፖላንድ ያደረጉትን ጉዞና በማስከተልም በጀርመኗ ሃምበርግ ከተማ በተካሄደው የጂ 20 ጉባኤ ተሳትፏቸው አንደምታና ውጤት በማጤን ላይ ነች። በተጠናቀረው ዘገባ መሰረት ትራምፕ ከጉባኤው ትይዩ ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር ባደረጉት ቆይታ የነበራቸው ልውውጥ አሁንም የፖለቲካ ጎራ ሳይለይ ከሁለቱም የዩናይትድ ስቴትስ ምክር ቤት አባላት ዘንድ ጠንካራ ትችቶችን ማጉረፉን ቀጥሏል። በመጽሔት ክፍለ ጊዜ ዘገባ እናቀርብበታለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
የግብጽ ፖሊሶች 6 የራሱን የእስልምና መንግስት ብሎ የሚጠራው አሸባሪ ቡድን ተጠርጣሪ አባላትን መግደላቸውን ተናገሩ። ሰዎቹ የተገደሉት የመንግስቱ የጸጥታ ኃይሎች ዛሬ ሰኞ ታጣቂዎቹ የተደበቁበትን ቤት በወረሩበት ወቅት በተቀሰቀሰ የተኩስ ልውውጥ መሆኑም ታውቋል። የግብጽ የአገር ውስጥ አስተዳደር ሚኒስቴር ባወጣው መግለጫ ደቡባዊ ግብጽ ዳይሩት ከተማ ውስጥ የሚገኘው ባዶ ነውጠኞቹ በአካባቢው በተከታታይ ለሚፈጽሙት የሽብር ጥቃት ሴራ ማደራጃ ማዕከል አድርገውት እንደነበርም ተገልጧል። ቦምብ፣ መትረየሶችና ጥይቶች እንዲሁም የቡድኑን የፕሮፓጋንዳ ሰነዶች ማግኘታቸውንም ፖሊሶች ጨምረው ገልጠዋል።
የየመኑ የኮሌራ ወረርሽኝ ከቁጥጥር ውጪ መሆኑን ቀጥሏል። በአሁኑ ወቅት በበሽታው የተጠቃው ሰው ቁጥር ከ300,000 አልፏል ብሎ እንደሚሰጋ ዓለም አቀፍ ቀይ መስቀል አስታወቀ። በሳውዲ አረቢያ የሚመራው ህብረት ዋና ከተማዋ ሰንአን ከተቆጣጠሩት ሁቲ አማጽያን ጋር ሲዋጋ 2 ዓመታት በተቆጠሩበት በአሁኑ ወቅት ህዝቡ ለረሃብም ተጋልጦ ነው ያለው። የዓለም የምግብ ፕሮግራም እንደተናገረው የመን ህዝብ 2/3 የሚበላው ተቸግሯል። የዓለም ቀይ መስቀል ተጠሪ ሮበርት ማርዲኒ የኮሌራ ተጠቂዎቹ ቁጥር በየቀኑ በ7,000 ይጨምራል ብለዋል። እስካሁን 1,600 ሰዎች መሞታቸውንም አክለው አስታውቀዋል።
ኢራቅ ሞሱል ከተማ እስላማዊ መንግስት ብሎ ራሱን የሚጠራው አሸባሪ ቡድን ላይ ኃይሎቹ ያገኙትን ድል እያከበረች ባለችበት በአሁኑ ወቅት የመንግስቱ ኃይሎች የቀሩትን የቡድኑን ታጣቂዎች ቤት ለቤት እያሰሱና እየተዋጉ መሆናቸው ተገለጠ። በአሁኑ ወቅት ውጊያ የሚካሄደው በተወሰኑ አካባቢዎች ከመሆኑ የተነሳ የህብረቱ ተዋጊ አውሮፕላኖች የሚያካሂዱት የአየር ጥቃት በኢራቅ ኃይሎች ይዞታ ስር ያሉ ህንጻዎችን ያነቃንቃል ተብሏል። የአይኤስ ተዋጊዎች አጥፍተው ሊጠፉ ቦምብ ለብሰው ባደፈጡባቸው ቤቶች የሚገቡት ወታደሮች ይሄ የመጨረሻው ውጊያ ከሁሉም የከፋ ደም አፋሳሽ መሆኑን ይናገራሉ።
በመጨረሻም የተባበሩት መንግስታት የትምህርትና የባህል ድርጅት ዩኔስኮ የኤርትራን ዋና ከተማ አስመራን በዓለም ቅርስነት ሰይሟል። አፍሪካስ ማያሚ፣ የአፍሪቃዊቱ ማያሚ በመባል አንዳንዴ የምትጠራው አስመራ በብዙ በስዕል የተዋቡ ህንጻዎቿ ምክንያት እንደሆነ ኒውዮርክ ታይምስ ጠቅሶ ዘግቧል። አስመራ አብባ ለድምቀት የበቃችው እንደ አውሮፓውያን አቆጣጠር ከ1889 እስከ ሁለተኛው ዓለም ጦርነት ፍጻሜ የኢጣሊያ ቅኝ ግዛት ስለነበረች ነው ተብሏል። በቅኝ ግዛት ዘመን የኢጣሊያ አርኪቴክቶች ወይም የህንፃ ግንባታ ባለሙያዎች በወግ አጥባቂው የአውሮፓ ግዛት የማይታሰበውን የማፍለቅ ስራ ይሞክሩባት እንደነበረና በአውሮፓውያኑ በ1930ዎቹ ከፊል የአስመራ ከተማ ነዋሪዎች ኢጣሊያውያን እንደነበሩ ለዚህም በዚህም ምክንያት ሊትል ሮም ወይም ትንሽቱ ሮማ ትባል እንደነበረ የዜና ምንጮች ጠቅሰዋል። ባለፈው ቅዳሜ ዩኔስኮ አስመራን የዓለም ቅርስ ብሎ ሲሰይማት የ20ኛው ክፍለ ዘመን ቀዳሚ የአፍሪካ ዘመናዊት ከተማም ብሏታል። አድማጮች ለሰዓት ያለን ዜና በዚህ ያበቃል።
ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። ከዛሬ ሰኞ ሐምሌ 3 2009 ዓ.ም ዝግጅታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። በሰዓቱ የዓለም ዜና የጀመረው ፕሮግራማችን የተለያዩ ለትንታኔ የተመረጡ ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። በቅድሚያ ግን የዕለቱን አብይ ርዕስ
የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በሶማሊያ፣ በደቡብ ሱዳን፣ የመንና ናይጄሪያ በተከሰተው ድርቅና በአካባቢዎቹ እየተካሄዱ ባሉ ግጭቶች ሳቢያ ለረሃብ የተጋለጡ ሕዝቦችን ለመመገብ ይረዳ ዘንድ የ639 ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። በሌላ በኩል በዝናብ እጥረት ሳቢያ በኬንያ፣ ሶማሊያ ከባድ የምግብ እጥረት መከሰቱም ተዘግቧል። ባልደረቦቻችን ሶራ ሀለኬና ዳን ጆሴፍ ያጠናቀሯቸውን ዘገባዎችና እንዲሁም የሮይተርስና ኤኤፍፒ ሪፖርቶች ጨምቆ ሰለሞን ክፍሌ ተከታዩን ይዞ ቀርበዋል።
ፕሬዚደንት ትራምፕ ይህን ቃል የገቡት ባሳለፍነው ቅዳሜ ሃምቡርግ ጀርመን በጂ 20 መሪዎች ጉባኤ ወቅት መሆኑን ሮይተርስና ኤኤፍፒ ዘግበዋል። የዓለም የምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሊ ከመሪዎቹ ጉባኤ ጎን ለሮይተርስ የዜና ወኪል ሲናገሩ ከሁለተኛው የዓለም ጦርነት በኋላ ከባድ ሰብአዊ ቀውስ ገጥሞናል ብለዋል። ሪፐብሊካኑ ሚስተር ቢስሊ ቀድሞ የደቡብ ካሮላይና አስተዳዳሪ የነበሩ ሲሆን የዓለሙን ድርጅት የምግብ ፕሮግራም እንዲመሩ የተመረጡት በዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ነው። በኢትዮጵያ ስላለው የምግብ አቅርቦት ሁኔታ ቸል አላልንም ያሉት የዩኤስኤአይዲ ምክትል አስተዳዳሪ ደግሞ ይልቁንም በኢትዮጵያ አሁን ያለው የምግብ እጥረት እጅግ ያሳስበናል ብለዋል።
The situation in southern Ethiopia is deteriorating and it might be catastrophic without additional interventions.
ደቡብ ኢትዮጵያ ወደ ቀውስ ደረጃ እየወረደ ነው። ተጨማሪ እርዳታ ካልተሰጠ እጅግ አሳሳቢ ቀውስ ይከተላል። የተባበሩት መንግስታት ድርጅትም የኢትዮጵያ ያስቸኳይ የእርዳታ የምግብ አቅርቦት እየተሟጠጠ መሆኑን ያስጠነቅቃል። የዓለም የምግብ ፕሮግራምና የኢትዮጵያ መንግስት ካለፈው ወር ፍጻሜ አንስቶ ከፊል የእርዳታ እህል እንደሚሟጠጥና በመስከረም ወር ጨርሶ ምንም እንደማይኖር ይጠበቃል።
በእርግጥ የደቡብ ኢትዮጵያው ሁኔታ ከላይ እንደተጠቀሱት አራቱ ማለት ሶማሊያ፣ ደቡብ ሱዳን፣ የመንና ናይጄሪያ የከበደ ባይሆንም ችግሩ ከዕለት ዕለት እየተባባሰ የሚሄድ ስለሆነ ተጨማሪ እርዳታ ካልተገኘ በቀር ውጤቱ አስደንጋጭ ሊሆን ይችላል ነው ያሉት። ዩናይትድ ስቴትስ በዚህ ዓመት ለኢትዮጵያ 252 ሚሊዮን ዶላር መርዳቷን ያስታወሱት ባለሥልጣን ችግሩ ግን እየበረታ መጥቷል ብለዋል። ዩናይትድ ስቴትስ የረዳችው 252 ሚሊዮን ዶላርም የዓለም የምግብ ፕሮግራም ያስፈልጋል ካለው አንድ ሶስተኛ ብቻ መሆኑን ባለሥልጣኑ አስረድተዋል።
On Saturday, the U.S. government announced nearly $639 million in additional...
ባለፈው ቅዳሜ ዩናይትድ ስቴትስ ተጨማሪ 639 ሚሊዮን ዶላርስ የሰብአዊ እርዳታ ለሶማሊያ፣ ደቡብ ሱዳን፣ የመንና ናይጄሪያ በድርቁ ለተጎዱ ሀገሮች እንደምትለግስ አስታውቃለች። በሰው ሰራሹ ሰብአዊ ቀውስ ምክንያት በትክክል በደቡብ ሱዳን፣ ናይጄሪያና የመን ምን ያህል ሰው እንደተጎዳ ማወቅ አይቻለም። ሁሉም በግጭቶች ምክንያት የተፈጠሩ ቀውሶች ናቸው። በሶማሊያም እንዲሁ የተካሄዱ ያሉ ግጭቶችና የተራዘመው ድርቅ ቀውሱን አባብሰዋል።
ይህ በእንዲህ እንዳለ በአፍሪካ ቀንድ የዝናብ እጥረት በመቀጠሉ ኬንያና ሶማሊያ ለከባድ የምግብ እጥረት ቀውስ ተጋልጠዋል ይላል ኤፍኢደብሊውኤስ የረሃብና የቅድሚያ ማስጠንቀቂያ መረብ። በፊዩስ መግለጫ መሠረት በኬንያ 2.9 ሚሊዮን በሶማሊያ 3.2 ሚሊዮን ወደ ከፋ ቀውስ እየገቡ ናቸው። ይህ አሃዝ ቀድሞ በኬንያ ከነበረው 800 ሺህ በሶማሊያ ከተመዘገበው 300 ሺህ በብዙ እጅ አድጎ መገኘቱንም የረሃብና ቅድሚያ ማስጠንቀቂያ መረቡ አስታውቋል። የድርጅቱ አማካሪ ፒተር ቶማስ እንደገለጹት ይህ አካባቢ አሁን የደረሰበት ፌዝ 3 የተባለው የመለኪያ ደረጃ አባውራዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል ማለት ነው ሲሉ ለአሜሪካ ድምፅ አፍሪካ ቀንድ አገልግሎት አስረድተዋል። በሌላ በኩል ግን ራቅ ብሎ በኢትዮጵያ ከደቡብ ግዛት በቀር በሌላው አካባቢ በርካታ ዝናብ እየጣለ ሲሆን በሶማሊያና ኦሮሚያ ግን አሁንም እርዳታ ያስፈልጋል ተብሏል። እንደ WFP ማለት የዓለም የምግብ ፕሮግራም ያሉ የረድኤት ድርጅቶች በአፍሪካ ቀንድ ለረሃብ የተጋለጡ ብዙዎችን ረድተዋል። የፊውስ ዳይሬክተር ፒተር ቶማስ ግን በሶማሊያ ሁኔታዎች ሊቀየሩ እንደሚችሉ ያስጠነቅቃሉ። ከዚህ ቀደም ነውጠኛው ቡድን አልሻባብ በቁጥጥሩ ስር ለሚገኙ ህዝቦች የሚላክ እርዳታ እንዳይደርስ ሲከላከል መቆየቱ ይታወሳል።
ወደ ተከታዩ የመጽሔት ርዕስ እናልፋለን አድማጮች። በቅርቡ የአፍሪካ ልማት ባንክ ፕሬዚዳንት አክንዊሚ አዲሴና እንደ አውሮፓውያን የዘመን አቆጣጠር የዘንድሮ የዓለም የምግብ ሽልማት $250,000 አሸናፊ ሆነዋል። ቀድሞ የናይጄሪያ የግብርና ሚኒስትር የነበሩት አዲሴና የባንኩ ዋና ጽህፈት ቤት ከሚገኝበት ከአይቮሪ ኮስት አቪዥን ከአሜሪካ ድምጿ ማርያማ ዲያሎ ጋር ተወያይተዋል። አህጉሪቱ ያሉባትን የከበዱ ፈተናዎችን በተመለከተ አውስተዋል። ቆንጅታየ ዘገባውን ይዛለች።
አዲሴና ለዚህ ሽልማት የበቁት በመላዋ አህጉር አፍሪካ በተለይም በአንድ ወቅት የግብርና ሚኒስትር ሆነው ባገለገሉባት በናይጄሪያ በሚሊዮኖች የተቆጠሩ የአነስተኛ እርሻ ገበሬዎችን ኑሮ በማሻሻላቸው ነው። የዓለም የምግብ ሽልማቱ ተቋም ፕሬዚደንት አምባሳደር ኬኔት ኩዊን እንዲህ ሲሉ የአዲሴናን ክንዋኔ ይገልጹታል።
እርሳቸው ስራ ላይ ባዋሉት የለውጥ እቅድ የምግብ ምርት በ21 ሚሊዮን ሜትሪክ ቶን አድጓል። ያም ከግሉ ኢንቨስትመንት ዘርፍ 5.6 ቢሊዮን ዶላር ሊስብ ችሏል። በዚያም ነው የገበሬዎቹ ሚኒስትር ተብለው ዝና ያተረፉት።
ለበርካታ ዓመታት የሰሩት ሥራ እውቅና በማግኘቱ ክብር ተሰምቶኛል ያሉት የአፍሪካ ልማት ባንኩ ፕሬዚደንት አዲሴና አስከትለው አፍሪካ ዛሬም ብዙ ፈተናዎች የተደቀኑባት መሆኑን ሳያስገነዝቡ አላለፉም።
The big issue is how we're going to make sure that 250 million people that still do not have
ትልቁ ፈተና አፍሪካ ውስጥ ዛሬም የሚበላው የሌለው 250 ሚሊዮን ህዝብ ምግብ እንዲያገኝ ማድረግ የምንችለው እንዴት ነው የሚለው ላይ ነው። ሌላው ችግር አሁንም አፍሪካ ውስጥ በእድሜያቸው በሚገባው ደረጃ ያላደጉ ወይም የቀጨጩ 58 ሚሊዮን ህጻናት አሉ። ዛሬ ልጆች ቀጨጩ ማለት ነገ ደግሞ የሀገር ምጣኔ ሀብት ቀጨጨ ማለት መሆኑ ግልጽ ነው።
አፍሪካ ከውጪ ምግብ ለማስገባት የምታወጣውን ገንዘብ ይልቁን ምግቡን ራሷ ብታመርተው ይበጃታል ብለው አጥብቀው ይሟገታሉ አኪዎሚ አዲሴና።
Our task ahead is to make sure that Africa fully feeds itself.
ከፊታችን የተደቀነው ስራ አፍሪካ ሙሉ በሙሉ ራሷን እንድትመግብ ማስቻል፣ 35 ቢሊዮን ዶላር አጠራቅማ የገጠር ምጣኔዋን ማሳደግና ለወጣቶቿም አዲስ የተስፋና የብልጽግና እድል መፍጠር መቻል ነው።
ይህ እውን እንዲሆን ግብርናን ለወጣቶች የዕለት ጉርስ ማግኛ ብቻ ሳይሆን በንግድ መስክነትም እንዲስባቸው ማድረግ አስፈላጊ መሆኑን የሚመክሩት የአፍሪካ ልማት ባንኩ ፕሬዚደንት ግብርናን ለወጣቶች ደስ ብሏቸው የሚገቡበት ስራ እንዲሆን ለማድረግ ብዙ ጥረት እንዳደረጉ ይናገራሉ።
We launched an almost $800 million initiative last year.
ባለፈው ዓመት Enable Use ወጣቶችን እናስችል የተሰኘ የ800 ሚሊዮን ዶላር መርሃ ግብር ዘርግተናል። ዓላማውም በማምረቱ ግብአት በማደራጀቱ በገበያው ጨምሮ በሁሉም ምርከኖች የሚሳተፍ አዲስ የወጣት ገበሬ ትውልድ ማፍራት ነው።
የአፍሪካ ልማት ባንኩ ፕሬዚደንት ይህን አንዳንዶች በምግብና በግብርና ዘርፍ ከኖቤል ሽልማት የሚስተካከል አድርገው የሚመለከቱትን የዓለም የምግብ ሽልማት የተሰጣቸው ስድስተኛው አፍሪካዊ ናቸው። አንደኛው ተሸላሚ ድርቅን የሚቋቋም የማሽላ ዘር በመፍጠራቸው የ2009ን ሽልማት ያገኙት ኢትዮጵያዊ ፕሮፌሰር ገቢሳ እጀታ ናቸው። የአፍሪካ ልማት ባንኩ ፕሬዚደንት በመጪው ጥቅምት ወር ዋና የምጣኔ ሀብቷ መሰረት ግብርና በሆነው በዩናይትድ ስቴትስዋ አይዋ ክፍለ ግዛት በሚካሄድ ስነ ስርዓት ሽልማታቸውን ይቀበላሉ። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ እንደ አውሮፓውያን የዘመን አቆጣጠር በ2020 ሶማሊያ አንድ ሰው አንድ ድምፅ በሚለው መርህ ምርጫ ለማካሄድ እንድትዘጋጅ ለመርዳት የአፍሪካና የአረብ ሀገሮች የምርጫ ጉዳይ አዋቂዎች በዚህ ሳምንት ኬንያ ውስጥ ስብሰባ ተቀምጠዋል። የአሜሪካ ድምፅ ሬዲዮ ዘጋቢ መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ትዝታ በላቸው ታቀርባለች።
ሶማሊያ ከሁለት አስርተ ዓመታት በላይ ባለመግባባት ቀውስና በእርስ በርስ ጦርነት ስትታመስ ኖራ እንደ አውሮፓ አቆጣጠር በ2004 ዓ.ም ነው መረጋጋት የጀመረችው። የሶማሊያ የሰላም ሁኔታ በወቅቱ አደገኛ ስለነበር አዲስ ፕሬዝደንት ለመምረጥ የሽግግር መንግስቱ ምክር ቤት አባላት ናይሮቢ ነበር የተሰበሰቡት። ከዚያን ጊዜ ወዲህ ሶማሊያ 3 ምርጫዎችን አካሂዳለች። ሆኖም የሶማሊያ ህዝብ ገና በቀጥታ መሪዎቹን አልመረጠም። እስካሁን አገሪቱ የጎሳ ስርዓቷን ነው የተጠቀመችው። የጎሳ ሽማግሌዎች ህጋውጪዎችን ይመርጣሉ፣ ህጋውጪዎቹ ደግሞ የሀገሪቱን ፕሬዝዳንት ይመርጣሉ። ባለፈው አመት ታዲያ የሶማሊያ ፖለቲካ መሪዎች የጎሳ ስርዓትን በመሰረዝ አንድ ሰው አንድ ድምጽ በሚለው ስርዓት ምርጫ ለማካሄድ ወሰኑ። የሶማሊያ የምርጫ ባለስልጣን ብሔራዊው ነጻ የምርጫ ኮሚሽን ታዲያ የሚቀጥለውን የ2020 ምርጫ በዚሁ መልክ ሊያካሄድ ወሰነ። የአረብ አገሮችና የአፍሪቃ አህጉር የምርጫ ድርጅቶች ጠቢባን ታዲያ የሶማሊያን የምርጫ ኮሚሽን ለመምከር በዚሁ ሳምንት ናይሮቢ ውስጥ ተሰብስበዋል። የተባበሩት መንግስታት ድርጅት የምርጫ ድጋፍ ሰጪ ቡድን ዳይሬክተር ጀራልድ ሚችል ስለ ስብሰባው ያስረዳሉ።
This is an important step amongst others.
ይህ ስብሰባ ነጻ ብሔራዊ የሶማሊያ ምርጫ ኮሚሽንን ለመርዳት የመጀመሪያው ጠቃሚ እርምጃ ነው። ኮሚሽኑ የሌሎች ምርጫ አስፈጻሚ ድርጅቶችን ልምድ በመቅሰም የራሱን ሂደት ይጀምራል። በኋላም ዓለም አቀፋዊ ወደ ሆነው የብዙሃን ፓርቲ ዲሞክራሲያዊ ምርጫ ያመራል ማለት ነው።
የምርጫ ጠበብቶቹ መጀመሪያ መወሰድ ያለበት እርምጃ የፖለቲካ ፓርቲዎችን መመዝገብ እንደሆነ ይናገራሉ። ኢድሪስ ኢማኑ ኪስማዩ የናይጄሪያ ብሔራዊ ምርጫ ኮሚሽን ባልደረባ ናቸው።
If you don't start with democracy within the political parties, you have challenge in the democracy.
በፖለቲካ ፓርቲዎች መካከል ያለውን ሁኔታ በዲሞክራሲያዊ መንገድ ካላስጀመርክ፣ በምርጫው የሚወዳደሩት እጩዎች በብዙሃን ድምጽ እንዲታጩ ካላደረክ፣ የጠቅላላ ምርጫው ተአማኒነት ጥያቄ ውስጥ ይገባል። ስለዚህ ከስር መሰረቱ የህዝብ ውክልና ጥያቄ መረጋገጥ አለበት።
ሶማሊያ እስካሁን ያካሄደቻቸው 2 ምርጫዎች ተአማኒነት አላገኙም። በዚህ አመት የተካሄደው ምርጫ ድምጽ የመግዛትና ሌሎችም የማጭበርበር ሂደቶች ስለነበሩበት በአንዳንድ ስፍራዎች ምርጫው እንደገና መካሄድ ነበረበት። በ2020 ሊካሄድ የታቀደው ምርጫ እንዳይደናቀፍ ጸጥታም ስጋት ሊሆን ይችላል። የሶማሊያ መንግስት በአፍሪካ ህብረት ወታደሮች እርዳታ በአልሸባብ የተያዙ አንዳንድ ግዛቶችን መልሶ ለመቆጣጠር ችሏል። የሆነ ሆኖ ነውጠኞቹ ጥቃት መጣላቸውን አላቋረጡም። ብዙ የሶማሊያ ዜጎች ታዲያ ድምጽ ለመስጠትም እድል ይኖራቸው እንደሆነ ይጠራጠራሉ። ሐሊማ እስማኤል ኢብራሂም የሶማሌ ነጻ ብሔራዊ ምርጫ ኮሚሽን ሊቀመንበር ናቸው።
ወኡጋሃይ ቆፍከስቶ ሶማሊ ወከፈከራያ ሶማሊ ኦማንት ሐለዳን ኩጅርቶ
አሁን በሀገራችን ያለውን ቀውስ ከግንዛቤ በማስገባት ብዙ ሶማሌዎች አንድ ሰው አንድ ድምጽ በሚል መስፈርት እንዴት ምርጫ ማካሄድ ይቻላል በማለት ይጠይቃሉ ይላሉ። ሆኖም ጠንክረን ከሰራን ሊሳካ እንደሚችል እናምናለን። እንደ አንድ የምርጫ ኮሚሽንም ራሳችንን ማዘጋጀት አለብን። ይህን ሂደት አስቀድመን መጀመርም ጠቃሚ የሚሆነው ለዚሁ ነው ይላሉ ሊቀመንበሯ። አንድ ሰው አንድ ድምጽ በሚል መርህ የሶማሊያን ምርጫ የሚያዘጋጀው የናይሮቢው ጉባኤ ከነገ ወዲያ ረቡዕ ይጠናቀቃል።
አራተኛውና የመጨረሻው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ለስራ ጉብኝት ወደ ፖላንድ ያደረጉት ጉዞና አስከትለውም በጀርመኗ ሃምቡርግ ከተማ በተካሄደው የጂ 20 ጉባኤ ተሳትፏቸውን እና አንደምታውንና ውጤቱን ዋሽንግተን እያጤነች ነው። የአሜሪካ ድምፁ ማይክል ባውማን ባጠናቀረው ዘገባ እንዳመለከተው ሚስተር ትራምፕ ከጉባኤው ትይዩ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ባደረጉት ቆይታ የነበራቸው ልውውጥ አሁንም የፖለቲካ ጎራ ሳይለይ ከሁለቱም የዩናይትድ ስቴትስ ምክር ቤት አባላት ዘንድ ጠንካራ ትችቶችን ማግረፉን እንደቀጠለ ነው። ለዝርዝሩ አሉላ ከበደ።
ፕሬዚዳንት ዶናልድ ትራምፕ ጂ 20 በመባል ከሚታወቁት 20ዎቹ የዓለም አገሮች ጉባኤ መልስ በተከታታይ በትዊተር አማካኝነት ባስተላለፉት አስተያየታቸው ባለፈው ዓመት በተካሄደው ዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሩሲያን ጣልቃ ገብነትን እርሳቸውና ሚስተር ፑቲን እንዳለፈ ጉዳይ በሩቁ የሚያዩት መሆኑን ጠቆም አድርገዋል። ሩሲያ የዩናይትድ ስቴትስን ምርጫ አስመልክቶ የሰራቸው አንዳችም ተገቢ ያልሆነ ስራ የለም ሲሉ ፕሬዚዳንት ፑቲን ማስተባበላቸውን የጠቀሱት ሚስተር ትራምፕ አሁን ጊዜው ከሞስኮ ጋር በገንቢ ወይም አዎንታዊ ትብብሮች ለመስራት ወደፊት የሚባልበት ነው ሲሉ ጽፈዋል። አክለውም ወደፊት ይህን መሰል የምርጫ ሂደት የሚያደናቅፉና ሌሎች ጉዳቶችን የሚያስከትሉ ማናቸውንም የሳይበር ጥቃቶች ለመከላከልና ለማስጠበቅ የታለመ የማይበገር ያሉትን የሳይበር ጥበቃ የጋራ እቅድ አስተዋውቀዋል።
I think the trip overall was just an outstanding success.
ጉዞው በአጠቃላይ ታላቅ ስኬት ያስመዘገበ ነው።
የገንዘብ ሚኒስትሩ ስቲቭ ሙኒሽን ናቸው ለኤቢሲ ቴሌቪዥን ጣቢያ በሰጡት አስተያየት ይህን ያሉት። የፕሬዝዳንቱን ጉዞ የተዋጣለት እንደነበር ሲያስረዱ የፕሬዝዳንት ትራምፕ አስተዳደር ባለስልጣናት በተጨማሪም ሁለቱ መሪዎች ፍሬያማ ውይይት ነበር ያደረጉት ሲሉም አጽንኦት ሰጥተው ተከራክረዋል። አሁንም የገንዘብ ሚኒስትሩ ስቲቭ
Look at what was discussed and what was accomplished. He fully addressed the election situation.
በምን አይነት ጉዳዮች ላይ እንደተነጋገሩና ምን እንዳከናወኑ ተመልከቱ። የምርጫውን ጉዳይ በወጓን ስተዋል። በሶሪያ የተኩስ አቁም ጥረት ጉዳይ አትኩሮት አድርገው ተነጋግረዋል። ያ ስልት ክንዋኔ ነው። በዩክሬንና በሰሜን ኮሪያ ጉዳዮች ላይም ተነጋግረዋል።
ስቲቭ ሙኒቺ ናቸው። በምን አይነት ጉዳይ ዙሪያ እንደተነጋገሩና ምን እንዳከናወኑ ተመልከቱ። ውይይት ያደረጉትም በተለያየ ጉዳዮች ነው ይላሉ።
We have some very serious issues to deal with, which are Syria, a ceasefire that's in both of our interests, and having a no-fly zone.
በምን አይነት ጉዳይ ዙሪያ እንደተነጋገሩና ምን እንደተከናወነ ተመልከቱ። የምርጫውን ጉዳይ በወጉ አውስተዋል። በሶሪያ የተኩስ አቁም ጥረት ጉዳይ ትኩረት አድርገው ተነጋግረዋል። ያ ትልቅ ክንዋኔ ነው። በዩክሬንና በሰሜን ኮሪያ ጉዳዮች ላይም ተነጋግረዋል ነው ያሉት። በሩሲያ ላይ የተጣለውን ማዕቀብ ለማላላት ሳይሆን መጥበቅ ነው ያለበት ይላሉ የሪፐብሊካኑ ኮንግሬስ አባላት። ይህንን ጠበቅ አድርገው ተችተዋል። የሪፐብሊካን ፓርቲው ማርኮ ሩቢዮ ከፑቲን ጋር በሳይበር ጥቃት ጥበቃ አጋር የመሆንን ሐሳብ ለኬሚካል ጦር መሳሪያ ቁጥጥር ከሶሪያው ፕሬዚዳንት ባሻር አልአሳድ ጋር እንደ መጣመር ነው ብለውታል። ከዲሞክራቲክ ፓርቲ የምክር ቤት አባላትም አዳም ሼፍ ትራምፕ ከፑቲን ጋር ተገናኝተው ከመነጋገራቸውን በፊት ሩሲያ በዩናይትድ ስቴትስ ምርጫ ጣልቃ መግባቷን አስመልክቶ የዩናይትድ ስቴትስ ደህንነት ጉዳይ ባለሙያዎች ጥናት የአገራቸውን አቋም አዳክመዋል ሲሉ ተችተዋል። ሌላው የምክር ቤት አባል ሴናተር ማርክ ዋርነርም በሩሲያ ላይ የተጣለው ማዕቀብ መላላት ሳይሆን ያለበት መጥበቅ ነው ሲሉ አጽንኦት ሰጥተው ተናግረዋል።
የዜናና የመጽሔት ክፍለ ጊዜን አጠናቀናል። አድማጮች፣ ፕሮግራማችን ተጋምሶ 3 ሰዓት ተኩል ሊሆን ነው። የሙዚቃ እረፍት ብንሰጣቸውስ ብላለች ብርሃን። ምን ይመስልሃል አሉላ? ተጀምሯልም ደግሞ
ቆንጅት መልካም ብለሻል። ዜማውንም መገመት የሚያዳግት አይመስለኝም። ለስለስ ብሎ የሚንቆረቆረው ያስተራወቀ ዜማ ነው።
ይንቆረቆራል ነው የሚባለው።
እናድምጥላት። ቆየት ያለ ስልት ነው።
But this is a good thing.
ቆንጅት ድምጹን ለይተሽዋል። በጣም ከመቆየቱ የተነሳ የአዲሱን ቅርብ ጊዜ ዘፈኖቿን የሰማ ሰው ከዚህ ጋር ማቀራረብ ሳይቸግረው አይቀርም። ከቆዩ ስልቶቿ ውስጥ ነው
እንግዲህ። የሙዚቃ ጥበብ አዋቂ ስለሆንክ ነው እንጂ ይህንን ያልከው ለእኔ አልተለወጠብኝም።
ለማንኛውም ማስተር እናመሰግናለን።
ግሩም ዜማ ነው፣
ግሩም ዜማ ነው። አድማጮች
ዘፈኑንም ወደኋል እንጃ እንዴት እንደሆን። ለማንኛውም ወደ ስፖርት ፕሮግራም እናልፋለን። አዘጋጅና አቅራቢ ሶሎሞን ክፍሌ።
እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። የኢትዮጵያ አትሌቶች በስምንተኛው ዙር የሎዛን ስዊዘርላንድ ዳያመንድ ሊግ በሁለቱም ጾታዎች ድል ተቀዳጅተዋል። ገንዘቤ ዲባባ፣ ሙክታር ኢድሪስና አማን ወቴ በዓለሙ መድረክ የበላይነታቸውን አስመስክረዋል። ሲያትል ዋሽንግተን ያስተናገደችው 34ኛው ዓመታዊ የኢትዮጵያውያን ስፖርትና ባህል ፌስቲቫል በተሳካ ሁኔታ ተጠናቋል። ከስፍራው የአዲሱ አበበ ሪፖርት አለ። አብራችሁን ቆዩ። ዓለም አቀፉን የትላንቱን ስምንተኛውን ዙር የሎዛን ስዊዘርላንዱን ዳያመንድ ሊግ ዜና ላስቀድም። በማይሉ ሩጫ የሴቶቹን በሚያስገርም ፈጣን ያጨራረስ ችሎታዋ የተደነቀችው ኢትዮጵያዊቷ ገንዘቤ ዲባባ ናት ድል የተጎናጸፈችው። በወንዶቹ 5000 የኢትዮጵያ አትሌቶች ታሪክ ሰርተዋል። ከአንደኛ እስከ ስምንተኛ ካሉት ስፍራዎች ስድስቱን የወሰዱ ሲሆን አንደኛና ሁለተኛ የወጡትም እነርሱ ናቸው። ሙክታር ኢድሪስ አንደኛ፣ ሰሎሞን በረጋ ሁለተኛ፣ የኔው አላምረውና ብርሃኑ ለገሰም የአራተኛና አምስተኛነቱን ደረጃ ወስደዋል። በአፍሪካ ኮንፌዴሬሽን ክለቦች እግር ኳስ ግን ቅዱስ ጊዮርጊስ አልቀናውም። በቱኒዚያው ኤስፔራንስ 4-0 ተሸንፎ ተመልሷል። ምድቡን በ12 ነጥብ የሚመራውም ኤስፔራንስ ነው። አድማጮች፣ በዚሁ በሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን 34ኛ ዓመታዊ በዓል ከትላንት በስቲያ ቅዳሜ በተሳካ ሁኔታ ወደ ተጠናቀቀበት ወደ ዋሽንግተን ሲያትል ይዣችሁ እመጣለሁ። የአርቡ የኢትዮጵያ ቀንም እጅግ ደማቅ እንደነበር ጠቅሶ በስፍራው የሚገኘው ባልደረባችን አዲሱ አበበ ተከታዩን ዘገባ ልኳል። አዲሱ፣
ዋንጫው አሸናፊ የሜሪላንድ
አዎ የኢትዮጵያውያኑ ስፖርትና ባህል ፌዴሬሽን የሲያትል ቆይታውን ያበቃው ለ35ኛው ዓመታዊ ዝግጅቱ ዳላስ ቴክሳስ እንገናኝ በሚል ቀጠሮ ነው። ቅዳሜ ዕለት የተካሄዱት የማጠቃለያ ውድድሮች የሁለተኛና የአንደኛ ዲቪዥን አሸናፊዎች የተለዩበት ሲሆን በተለይ የአንደኛ ዲቪዥን አሸናፊ ዋንጫ መታሰቢያነቱ በቅርቡ ከዚህ ዓለም በሞት ለተለዩት የአትላንታ ተጫዋች ቀድሞም ብሔራዊ ቡድን ተጫዋች የነበረው ለዘላለም ተሾመና እንዲሁም ደግሞ የቡና የብሔራዊ ቡድንም ተጫዋች ለነበረው ለአሰግድ ተስፋ የመታሰቢያ ነበርና እናም በውድድሩ ማብቂያ በዋንጫ ውድድር ማብቂያ በኋላ ባለድሉ በይፋ ተገልጧል። አዎ የሜሪላንዱ ኢትዮ ሜሪላንድ አስተናጋጁን የሲያትል ባሮን ቡድን 2-1 በሆነ ውጤት አሸንፎ ነው የዘንድሮውን 34ኛ ዋንጫ ያነሳው። መቼም እናሸንፋለን አሸንፋለሁ ማለት የማንኛውም የተጋጣሚ ቡድን በተለይም ደግሞ የአሰልጣኝ ወይንም የቡድን መሪ የሚናገሩት ነው። ውድድሩን ከመጀመራቸው በፊት ታዲያ የባሮንም ሆነ የሜሪላንድን ቡድን መሪዎችና አሰልጣኞች በምን ያህል ተዘጋጅታችኋል? ተስፋችሁ ምን ያህል ነው በማለት አነጋግሬ ነበር። መጀመሪያ ከባሮ ቡድን የቡድኑን መሪ ቀጥሎም የቡድኑን አሰልጣኝ።
ተሾመ ነገር ይባላሉ። የሲያትል ባሮ የቡድን መሪ ነኝ። እንዴት ነው ተስፋችሁ ዛሬ ከኢትዮ ሜሪላንድ ጋር?
እናሸንፋለን ባይ ነኝ።
እንዲሁ ብለ ጥሩ። እንግዲህ ከጨዋታ በኋላ ደግሞ መለሳለሁ።
ፕሊስ በናት እንዳትከራ። ዮሐንስ ተስፋ ይባላል።
እሺ፣ ምንድን ነው እዚህ ለባሮ ቡድን?
እኔ የባሮ ቡድን አሰልጣኝ ነኝ። እና ያው ቲም እየቀረበ ያለው
ዛሬ ተስፋችሁ ምንድን ነው ከኢትዮ ሜሪላንድ ጋራ?
ተስፋችንማ ያው ለማሸነፍ ነው። ግን እግር ኳስ ደግሞ አሸነፍ መሸነፍ ያለ ነው። ያንን በጸጋ እንቀበላለን። ግን ለማሸነፍ ደግሞ ያው ምንችለውን ጥረት እናደርጋለን።
የሜሪላንድ ማለትም የኢትዮ ሜሪላንድ ቡድን አሰልጣኝም በዚሁ ወቅት አስተያየቱን ሰጥቶኛል። የኢትዮ ሜሪላንድ ቡድን የሚያሰለጥነው ብንያም አስትራጋዝ ይባላል። እዚሁ የተወለደ ኢትዮ አሜሪካዊ ነው። ለቡድኑም ለብዙ ዓመታት የተጫወተ ነበር እና እንዲህ ብሎ ገልጦልኛል። ጥሩና አዝናኝ ፉክክር እንደሚኖረን ተስፋ አደርጋለሁ ነው ያለው ብንያም። በተለይም ስፖርታዊ ጨዋነት ያለው ውድድር እናደርጋለን ብዬ ተስፋ አደርጋለሁ ሲል አስተያየቱን ሰጥቶኛል። ይህ እንግዲህ የሁለቱም ቡድኖች አሰልጣኞችና መሪዎች የተናገሩት ውድድሩ ከመጀመሩ በፊት መሆኑ ነው። የኳስ ነገር ደግሞ ማሰሪያ መጨበጫ የለውም የሚባል የለም። ኢትዮ ሜሪላንድ ባለ እድል ሆኖ በዘላለም ተሾመና በአሰግር ተስፋዬ ስም የተዘጋጀውን ዋንጫ ይዞ ወደ ሜሪላንድ ተመልሷል። ቀደም ሲል ከውድድሩ በፊት ያነጋገርኩትን አሰልጣኙን ብንያም አስትራጋዝን ከድል በኋላም አግኝቼው ነበር።
And they just played strong defense. I'm so proud of these guys. You know, from being in Division 2 and coming up and into the next
year. ግን እንደገለጠልኝ ቃል የለኝም በምን ሁኔታ እንደምገልጠው። ከግብ በኋላ በተለይም የመሪነቱን ግብ ካገኘን በኋላ በጠንካራ መከላከል እስከ መጨረሻው ቆይተን ባለድል ሆነናል። በጣም ኮርቼባቸዋለሁ በሜሪላንድ ቡድን ተጫዋቾች። ከሁለተኛ ዲቪዥን መጥተው አንደኛ ዲቪዥን ገብተው ዋንጫ ማግኘት እጅግ የሚያስደስት ነው ነው ያለው። የሁለተኛ ዲቪዥን ዋንጫ ደግሞ ወደ ቀጣዩ አመት አስተናጋጅ ወደ ኢትዮ ዳላስ ሄዷል። ኢትዮ ዳላስ ዋንጫውን ወስዶም ወደ አንደኛ ዲቪዥን ከፍ ማለቱንም አረጋግጧል። ዘንድሮው በዓል የማጠቃለያ ሰሞን ዝግጅቶች አንዱ የአርቡ የኢትዮጵያ ቀን ነበር። የሬንተን መታሰቢያ ስቴዲየም ለ5500 ተመልካቾች የተሰራ ቢሆንም አርብ ዕለት ከሁለት ጥፍ በላይ ጨምሮ የህዝቡ ቁጥር ማለት ነው ከ12000 የማያንስ ተመልካች ነበር። ለኢትዮጵያ ቀን ለዕለቱ የተዘጋጁት ውድድሮች አብቅተው ህዝቡ ለስድስት ሰዓታት ያህል ጠብቆ ነው የተጀመረው የኢትዮጵያ ቀን። ለማንኛውም የተለመደው የሙዚቃ መሰናዶ በቅደም ተከተል ቀርቧል። መጀመሪያም የባህል ከዚያም የዘመናዊ ሙዚቃ ተሰምቷል። ታዲያ በዚሁ ጊዜ የተለያዩ ነገሮች ተሰምተዋል። አንዱ ተናጋሪ ፕሮፌሰር ፍቅሬ ቶሎሳ ነበሩ። የኢትዮጵያ ቀን ብለን ስናከብር የኢትዮጵያን ታሪክ ባህሉን ጭምር ለተከታዩ ትውልድ ማስተላለፍ ተገቢ ነው እና ይህን አይነቱን አጋጣሚ ልንጠቀምበት ይገባል ብለዋል ፕሮፌሰር ፍቅሬ። ከእርሳቸው ሌላ ከሬንተን ከተማ የምክር ቤት ተወካዮች ባለስልጣናት ተገኝተው ንግግር አድርገዋል። በተለይም ተወካዩዋ ካውንስል ውመን ሊዲያ አስደናቂው የኢትዮጵያውያን ጨዋነት በእጅጉ አኩርቶኛል በማለት ከህዝቡ ብዛት አኳያ የታየውን ስነ ስርዓት አድንቀዋል። ለኢትዮጵያውያኑና ለፌዴሬሽኑም መልካም ምኞታቸውን ገልጠዋል። በነገራችን ለአድማጮች በቦታው ርቀት የተነሳ በወቅቱ ያገኘሁት ድምፅ ጥራት ስለሌለው ማሰማት ባለመቻሌ ይቅርታ ጠይቃለሁ።
አዲሱ አበበን ለዘገባው አመሰግናለሁ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
አድማጮች የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን የሰኞ ምሽት ስርጭት ነው። አሁን አፍሪካ ነክ ርዕሶች ይቀርባል። አዘጋጅና አቅራቢዋ አዳነች ፍስሐዬ። በኢትዮጵያና በኤርትራ መካከል ሰላም ወይም ጦርነት በሌለበት ያልተረጋጋ ሁኔታ እጅግ የተጎዱት ትግራይና አፋር ክልሎች ናቸው። በተለይ የበረታው ግን ትግራይ ላይ ነው በሚል መፍትሄ እንዲፈለግለት በመጠየቅ በጉዳዩ የሚቆረቆሩ ሰዎች ከጥቂት ወራት በፊት ለኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ ጽፈው ነበር። ደብዳቤውን ለጠቅላይ ሚኒስትሩ ከላኩት መካከል አንዱ አቶ መሐሪ ዮሐንስ ሲሆኑ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂክ ጥናቶች መምህር ናቸው። አቶ አስፋው ገዳሙ አዲስ አበባ ውስጥ የኢትዮ ቴሌኮም ሰራተኛ ናቸው። እሳቸውም በትግራይ ያለው ሁኔታ መፍትሄ እንዲገኝለት ከሚፈልጉት መካከል ናቸው። አቶ አስፋውንና አቶ መሐሪን የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ አነጋግራ የሚከተለውን ይዛ ቀርባለች።
አቶ መሐሪ ዮሐንስ ጦርነት ወይም ሰላም በሌለበት ተንጠልጥሎ የመኖሩ ሁኔታ የጎዳው ትግራይንና አፋርን ነው ስንል ሌሎች የኢትዮጵያ ክፍሎችም አልተጎዱም ማለታችን አይደለም ይላሉ።
ነው ዋርነቶች ፖሊሲው አፋርና ትግራይ እየጎዳ ነው ስንል አፋርና ትግራይ ብቻ እየጎዳ ነው ማለታችን አይደለም። በቀጥታ አፌክት ያደረጋቸዋል እነዚህ አካባቢዎች አፋርና ትግራይ ሲባል በቀጥታ ገፈት ቅማሶች ስለሆኑ ነው የችግሩ። ለ18 ዓመታት በዚህ ፖሊሲ እየተካሄደ አንዳንድ ጊዜ የእነዚህ አካባቢዎች የልማታቸው ፍጥነትም የገታ የነበራቸው ኮምፒቲቲቭ አድቫንቴጅም ኮምፐራቲቭ አድቫንቴጅም አሳልፎ የሰጠ ከዛ በቀጠለ ደግሞ በመሀል ሀገር ባለፈው ዓመት ስናየው እንደነበረ የተለያዩ የሀገሪቱ ያለመረጋጋቶችን በራሱ ይህንን የነዋርኖክስ ፖሊሱ ትግራይ ላይ አፋር ላይ የፈጠረው ችግር ዙሮ መጥቶ የትግራይ ሕዝብን በሁለት በኩል እንትን የሚያደርግ ሁኔታዎች አሉና አስፋው የተወሰኑ ነገሮችን ጠቅሰዋል። ምልሻ ወጥቶ በአንድ እጁ ብረት ታጥቆ በተለይ ድንበር አካባቢ ያሉት ቅድም ስላቸው የነበሩ ከሁመራ ከዳልገዳ ያሉ የትግራይ አካባቢ ስለማቅ ማለት ነው መልሶ አወጥቶ በአንድ በኩል የእርሻ ስራ እየሰራ በችግር የሚኖሩበት 18-19 ዓመታት 17 ዓመታት መሳሪያ ታጥቆ የሚኖሩበት ሁኔታ በጣም ከሞራል አንጻርም አሳሳቢ የሚያደርገው ነገር አለ።
ጦርነት ወይም ሰላም ያለመኖሩ ሁኔታ በትግራይ አካባቢ የሚረባ የኢኮኖሚ እንቅስቃሴ እንዳይኖር በማድረጉ ወጣቶችን ለስደት እየዳረገ ነው ሲሉ አቶ መሐሪ ዮሐንስ አስገንዝበዋል።
ከስደት አንጻር ደግሞ ስናየው እዚህ አካባቢ ብዙም የሚረባ የኢኮኖሚ እንቅስቃሴ የለም። በመሀል ሀገር ከሚታየው የኢንቨስትመንት እንቅስቃሴ የፎሬን ዳይሬክት ኢንቨስትመንት የውጭ ቀጥታ ኢንቨስትመንት አንጻር ከዚህ ጋር ስናየው አንድ የረባ ነገር አልተሰራም። ከዛ ጀምሮ መንግስትም ራሱ በትግራይ በተለይ ምንም የሰራው ነገር የለም። የተሰሩ ነገሮች ቢኖሩ ከጦርነቱ በፊት እና በጦርነቱ ወቅት አካባቢ ኢንስታሌሽን የጀመሩ የተወሰኑ የጨርቃጨርቅ ፋብሪካ አድዋ አለ፣ መድኃኒት ፋብሪካ አድግራት አለ። ይህንም ራሱ መቀለ አካባቢ የሚሰበሰብበት እና አብዛኛው ይህ አካባቢ ኢኮኖሚያዊ ልማት ውጭ የሚሆንበት ሁኔታ አለ። ይሄ ደግሞ ምን ፈጠረ ብትይኝ አብዛኛው አሁን ከኤርትራያኖች ወደ ኢትዮጵያ ከመጡ በኋላ በሱዳን አድርገው በሊቢያ በሰሃራ ወደ በሜዲትራኒያን ባህር አቋርጠው ወደ አውሮፓ የሚሄዱት ከእነዚህ ውስጥ ቁጥራቸው የማይናቅ የትግራይ ወጣቶች ከእነሱ ጋር አብረው እየሄዱ ነው። ምክንያቱ ስራ የለም፣ የኢኮኖሚ እንቅስቃሴ የለም። እንደ ሌላው አካባቢ በተለያዩ የኢኮኖሚ ሴክተሮችን ተንቀሳቅሰው መስራት አይችሉም። በዛ መውጣት ያልቻለ ደግሞ ወደ ሌሎች አካባቢዎች የሚሄድበት ሁኔታ አለ፣ ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ ደግሞ ይሄ የአመለካከት ችግር በሚፈጠርበት ጊዜ መጡ፣ በሉ፣ እንደዚህ ያደረጉ ጥረውም ለሚበሉበት ከቀያቸው የተሰደዱ ብዙ ችግሮች የሚፈጠሩበት ሁኔታዎች አሉ። ማህበራዊ ቀውሱም ራሱ ወታደር ወይ ሰራዊት በሚኖርበት አካባቢ የተለያዩ ማህበራዊ ቀውሶች አሉ። ከጤና አንጻር እንዲሁም ደግሞ እንደዚህ ያለ እድሜ ጋብቻ ብዙ ነገሮች አሉ። ብዙም ደፍረን የማናገራቸው አስፈላጊ ያልሆኑ ደፎ ይሄ ቀላል ጫና አይደለም። ትግራይ በብዙ መልኩ አፋርም እንዲሁ ከትግራይ ቀጥሎ በቀጥታ የዚህ የነዋር ነው ፒስ ፖሊሲ ተጠቂዎች ናቸው። እንደ ሀገር ደግሞ እንደ ኢትዮጵያ ስናስበው የኢትዮጵያ መንግስት በኤርትራ መንግስት የተከተለው ነዋር ነው ፒስ ፖሊሲ ወይ ደግሞ ይሄ ተመጣጣኝ እርምጃ የሚባለው አካሄድ መንግስትን ራሱ ጠልፎ እስኪጥለው ድረስ እየጠበቀ ነው ወይ ብለን ደግሞ የምንገመግመዋለን እንደ ባለሙያ። ሁለቱም መንግስታት ግን አንዱን አንዱን ለመጣል የሚያደርጉት ሽኩች አለ። ጉዳዩ ማብቂያ ማግኘት አለብን፣ ሊቋጭ ይገባል ነው እያልን ያለ ነው።
ወደ አቶ አስፋው ልሂድና እንግዲህ ይህ ድንበር አካባቢ የትግራይ ሚሊሻዎች አካባቢያቸውን ለመጠበቅ ይገደዳሉ። የቀን ተቀን ስራቸው እያለ በዛ ላይ ደግሞ በሚሊሻነት በጠባቂነት ይሰራሉ የሚል ጠቅሳችኋል። እና እዛ አካባቢ ድንበር የሚጠብቁ ወታደሮች አሉ አይደሉም እንዴ? የኢትዮጵያ ወታደሮች የሁሉም ብሔር ብሔረሰቦች ያሉባቸው የኢትዮጵያ ወታደሮች አሉ አይደለም እንዴ?
ወታደሮች አሉ፣ ግን ወታደሮቹ ሁሉንም ድንበር ሊያካልሉ አይችሉም። ወታደር በሌለበት አካባቢ ሚሊሻ ነው እየሸፈነው ያለው። ብዙ ሰርገ ገቦች ሲገቡ ራሱ አብዛኛው የሚይዛቸው ሚሊሻ ነው። ይህ የሆነበት ምክንያት ድንበሩ ሰፊ ነው። ወደ 900 አካባቢ ኪሎ ሜትር አካባቢ ነው ድንበራችን የሚዋሰነው።
አንድ ሺ ነው
የኤርትራም አለ። ስለዚህ በጣም ረዥም ስለሆነ ሙሉ በሙሉ ማካለል አይችልም።
እሺ፣ እንግዲህ ወደ አቶ መሐሪ ልመለስና ጦርነት መኖርና ያለመኖር ሁኔታ እልባት ማግኘት አለበት ብለዋልና በእርሱ አመለካከት በምን አይነት ሊያበቃ ይችላል ብለው ያስባሉ?
እኔ እንግዲህ ቅድሚያ የምሰጠው በሰላማዊ መንገድ ሁሉንም አይነት ድርድሮች ተካሂደው በሰላማዊ መንገድ እንዲቋጭ ነው።
ቅድሚያ ማስቀምጠው ማለት ነው። የተለያዩ ዓለም አቀፍ ማህበረሰብም ዓለም አቀፍ ጫና የሚፈጥሩ ተቋሞችም ወይም ደግሞ እንደዚህ የተለያዩ አክተሮችም ተሳትፎበት በሰላማዊ መንገድ ቢቋጭ ይህ ጉዳይ የመጀመሪያ መርጠው፣ ምክንያቱ ጦርነት ማንም ሰው አይፈልገውም። ጦርነት ልመርጥ አልችልም። ይሄ ህዝብ ደግሞ ከዚህ በፊት የተደረገው ጦርነት እየቆጨን መልሰን ደም መፋሰስ ማየት አልፈልግም። በበኩሌ እንደ አንድ ወጣትም እንደ አንድ ምሁርም ማለት ነው። ይህም አይሆን ከሆነ ግን ኢትዮጵያ ራሷን የመከላከል መብትም የምትወስድበት ቀድሞ ከመሆን በፊት ማለት ነው። ይሄ አንዱ ጉዳይ ነው። አዝማች አስ ፖሲብል የኢትዮጵያ መንግስት በዲፕሎማሲያዊ ጫናዎችን ማሳደር መቻል አለበት። የሁለቱ ሀገራት በአጠቃላይ የአፍሪካ ቀንድ ችግር መሆኑ ተወስቶ መፍትሄ እንዲበጅለት በጥንቃቄ መስራት መቻል አለበት። እንግዲህ እኔ አሁን ይሄ ይደረግ አልልም። ትንሽ መጠበቅ ሊያስፈልግ ይችላል። የኢትዮጵያ መንግስት የተከተልኩት ፖሊሲ አርጅቷል፣ መስራት አልቻለም፣ ስለዚህ ፖሊሲን መቀየር አለብኝ ብለዋል። ምን እንደሚል ያው እንጠብቃለን። በቅርቡ ጥናቱ አልቆ ውሳኔ እንደሚተላለፍ እንጠብቃለን።
አቶ አስፋው፣
እኔ ለማለት የምፈልገው በሰላማዊ መንገድ ቢፈታ ደስታዬ ነበር፣ ግን 15 ዓመት አድርገናል፣ ሰላሙም አልመጣም። እርቅም ተሞክሮ አልኩ በተደጋጋሚ ለእርቀ ሰላም የሞከሩ የዓለም መንግስታት አሉ። ጦርነቱ ከመጀመሩ በፊት ኤርትራ መንግስት ወታደሮችን እንዲያስወጣ ከያዘው የኢትዮጵያ መሬት እንዲወጣ ተለምነዋል፣ እርቅ ተለምነዋል። ሁሉም ነገር ተሞክረዋል እኮ በሰላማዊ መንገድ እንዲፈታ። ያልተሞከረ ነገር ያለ አይመስለኝም። ወደ ሰላም የሚያስመጡ መንገዶች እየዘጋቸው ነው ያለው። ለምሳሌ ግብጽ በአሰብ አካባቢ የጦር ካምፕ ልታቋቁም እየታሰበ ነው ያለው። ይሄ ኢሚዲየት ትሬት ነው ለኢትዮጵያ። ዩናይትድ አረብ ኤምሬትና ሳውዲ አረቢያ ኦልሬዲ እዛ ካምፕ ሰርተዋል። እዛ ካምፕ ተከራይቶት ለ30 ምናምን ዓመት ነው እየተባለ ያለው። ይህም ለእኛ አደጋ አለው። ያ ስርዓት ዝግጁ አይደለም ለሰላም። ሁሌም ቢሆን ለሰላም ዝግጁ አይደለም።
አቶ መሐሪ ዮሐንስ፣ አቶ አስፋው ገዳሙ ለሰጣቸውን ማብራሪያ በጣም እናመሰግናለን።
እናመሰግናለን።
አድማጮች፣ አሁን ወደ ምሽቱ የመጨረሻ ሳምንታዊ ቅንብር እንሻገራለን። ጤና የዩናይትድ ስቴትሱ የሜን ዩኒቨርሲቲ ተመራማሪዎች የወጣ አዲስ ሪፖርት እንደጠቆመው ለወባ ወትሮውን እምብዛም ተጋላጭነት ያልነበራቸው በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ሳቢያ ለቢንቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎቹ አመልክተዋል። ላለፉት 25 ዓመታት በተካሄዱ ተከታታይ ጥናቶችም ለወባ ተጋላጭ የሚሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ 100 ሜትር ከፍታ ድረስ ከፍ ብለው የሚገኙ ሊሸፍን እንደሚችል ተነግሯል። ወባ አምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ህዋሳት ለመራባትና ለመተላለፍም ከ15 እስከ 18 ዲግሪ ሴልሺየስ የሚደርስ ተከታታይ ሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነት የሙቀት መጠን እየተጋለጡ መሆናቸውን እነኚሁ ጥናቶች አሳይተዋል። ሰለሞን አባተ ዝርዝሩን ይዟል።
የአየር ንብረት ለውጥ ለወባ መተላለፍ ዋነኛ አድራሽ እየሆነ ነው። ወባ ወትሮ ሊተላለፍባቸው የማይችሉ የነበሩ በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ምክንያት ለቢንቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎች አመልክተዋል። በዩናይትድ ስቴትስ ሜን ዩኒቨርሲቲ ተመራማሪዎች የወጣ ሪፖርት እንደሚጠቁመው በዚህ መሠረት ወባ የኢትዮጵያን ደጋማ አካባቢዎች ሊያጠቃ ይችላል። ላለፉት 25 ዓመታት በተካሄዱ ተከታታይ ጥናቶች መሠረት ለወባ ተጋላጭ የሚሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ 100 ሜትር ከፍታ ድረስ የሚገኙ ስፍራዎችንም ሊሸፍን እንደሚችል ተነግሯል።
በኢትዮጵያ ተፈጥሮ ያኖረቻቸው የመከላከያ ወሰኖች እየተደፈሩና እየተሸረሸሩ ናቸው።
የሜን ዩኒቨርሲቲው የአየር ንብረት ለውጥ ጥናት ኢንስቲትዩትና የመሬትና የአየር ንብረት ሳይንሶች ትምህርት ቤት ባልደረባ ብራድፊልድ ሊዮን ከባልደረባዬ ሳሌም ሶሎሞን ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። ወባ አምጪ የሆኑ ሁለት ዋነኛ የሚባሉት ገኛ ሐዋሳት ለመራባትና ለመተላለፍ ከ15 እስከ 18 ዲግሪ ሴልሺየስ የሚደርስ ተከታታይ የሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነት የሙቀት መጠን እየተጋለጡ መሆናቸውን ጥናቶቹ አሳይተዋል። ኢትዮጵያና ኢትዮጵያ በምትገኝበት አውራጃ ውስጥ ያሉ አካባቢዎች ሙቀት በየ10 ዓመታት በ0.2 ዲግሪ ሴልሺየስ እየጋለ መሆኑን አጥኚዎቹ አመልክተዋል።
Slowly happening is the conditions, at least in terms of temperature, that are suitable for malaria are slowly creeping up into higher elevations of, in this case, the Ethiopian highlands.
በዝግመት እየተፈጠረ ባለው ሁኔታ ለወባ ተጋላጭ ሁኔታ አካባቢዎች በዚህ አጋጣሚ ኢትዮጵያ ውስጥ ቀስ በቀስ ከፍ ወዳሉ አካባቢዎች እየተንፏቀቁ ናቸው። ይሁን እንጂ በመላ የሐሩሩ አውራጃ ደጋማ አካባቢዎችም ተመሳሳይ ሁኔታ ይፈጠራል።
በዚህም ምክንያት ኢትዮጵያ ውስጥ ብቻ ቀድሞ ከወባ ተጠብቀው የነበሩ 6 ሚሊዮን ሰው የሚኖርባቸው ደጋማ የነበሩ አካባቢዎች ዛሬ ለህዋሱ መራቢያና መኖሪያነት ለበሽታው መንሰራፊያነት የተመቹ መሆናቸውን የነ ዶክተር ብራድፊልድ ጥናት ያሳያል። ሆኖም እስካሁን ያለው የሚቲዮሮሎጂ ወይም የአየር ጠባይ ጥናት ሁኔታ አመላካች እንጂ በደጋማዎቹ አካባቢዎች በወባ ተይዞ የተገኘ ሰው ስለመኖሩ እርግጠኛ ለመሆናቸውን የጠቆሙት ብራድፊልድ ሁኔታው ግን ከመፈጠር የራቀ እንዳልሆነ ተናግረዋል። ይህንን ስጋት መጠቆም አደጋውን ቀድሞ ለማየት፣ ለመከላከልና ለመቆጣጠር እንደሚያግዝ ተመራማሪዎቹ አመልክተው ወባን ጨርሶ ከምድር ለማጥፋት የተጠናከሩ ጥረቶች ይቀጥላሉ የሚል ተስፋ ብቸኛው መድህን መሆኑን አስገንዝበዋል። በየቀኑ 3000 ታዳጊ ወጣቶች ይሞታሉ። በየ10 ደቂቃው 20 ወይም 21 ታዳጊ ወጣቶች እንደ ቅጠል ይረግፋሉ። የዓለም የጤና ድርጅት እንደሚለው በዓለም ዙሪያ በየዓመቱ ከአንድ ሚሊዮን በላይ ዕድሜያቸው ከ10 እስከ 19 የሆነ ወጣቶች የሚሞቱት መከላከል ወይም ማቆም በሚቻሉ ምክንያቶች ነው። ጦርነቶችና በወልፈጅ የሆኑ የተፈጥሮ አደጋዎችን ሳይጨምር
1.2 million die each year. That's 3000 deaths a day. That's, you know, 10 jumbo jets.
በቀን 3000 ታዳጊ ወጣቶች ማለት እኮ 10 ጃምቦ ጀቶች ሙሉ ተሳፋሪ ማለት ነው። በእያንዳንዷ ንጠላ ቀን የዓለም የጤና ድርጅት የእናቶች፣ የአራስ ሕፃናት፣ የሕፃናትና የታዳጊ ወጣቶች ጤና መርሃ ግብር ዳይሬክተር ናቸው ይህንን የሚሉት። ከሞቱ መጠን ከሁለት ሦስተኛው በላይ የሚደርሰው ታዲያ ከሰሃራ በስተደቡብ ባለችው መከረኛይቱ አፍሪካና ደቡብ ምስራቅ እስያ ነው። በየቀኑ ከ2000 በላይ ዕድሜያቸው ከ10 እስከ 19 የሚደርስ ታዳጊ ወጣቶች የሚረግፉባቸው። ከአደጋዎቹ ሁሉ ዝርዝር አናት ላይ ተጽፎ የሚገኘው የመንገድ ላይ እንቅስቃሴ አደጋ ነው። ብዙ ታዳጊዎች በእግራቸው ሲሄዱ ወይም ሲጫወቱ፣ ሲሯሯጡ ወይም ብስክሌት ሲያሽከረክሩ ይገጫሉ። ዕድሜያቸው ከ15 ዓመት በታች ከሆኑ ወንድ ታዳጊዎችና በአጠቃላይ ልጃገረዶችና ሕፃናት ይልቅ ዕድሜያቸው ከ15 ዓመት እስከ 19 ዓመት የሆነ ወንድ ወጣት ታዳጊዎች ለትራፊክ አደጋና ሞት ይበልጥ የተጋለጡ ናቸው። ለጉዳትም ተጋላጭ በሆኑ ሀገሮች ውስጥ ወጣት ልጃገረዶች ብዙ ጊዜ ከሚሞቱባቸው ምክንያቶች አንዱ ሲወልዱ ነው። አካላቸው ለግብረ ሥጋና ለእርግዝና ገና አልደረሰምና። ዕድሜያቸው ከ10 እስከ 14 ዓመት የሆነ አዳጊ ልጃገረዶች በሳምባ ምች ወይም ኒውሞኒያ ምክንያት የመሞት ዕድላቸው በጣም የሰፋ ነው። ምክንያቱም በአፍሪካና በደቡብ ምስራቅ እስያ ውስጥ ለበረታ የማዕድ ቤት ሥራና ጢስ አብዝተው ይጋለጣሉና፣ ይህም ለጋ የመተንፈሻ አካሎቻቸውን በቀላሉና በብርቱ ይጎዳል። ያለ ዕድሜያቸው ለአልኮልና ለተለያዩ እጾችና ቅመማ ቅመም ወይም መድኃኒቶች የሚጋለጡ እንዲሁም የአእምሮ ጤና መታወክ ያጋጠማቸው ወጣቶች በሚባሉት አገሮች ውስጥ ፈጣንና ብቃት ያለው የሕክምና ድጋፍ አገልግሎት ስለማያገኙም ዕድሜያቸው እንዲያጥር ለሚያደርግ ሁኔታ ይጋለጣሉ። መንግስታትና እንዲሁም የጤና ጥበቃ መስሪያ ቤቶች ተቋማት የታዳጊዎችን ጤና የሚያሻሽሉ መርሃ ግብሮችን እንዲዘረጉ፣ እቅዶችን እንዲነድፉና እንዲያወጡ የዓለሙ የጤና ድርጅት አንቶኒ ካስቴሎ አበርትተው ይወተውታሉ።
መንግስታት በወጣቶቻቸው ላይ ብዙ ጊዜና ጥሪት ማፍሰስ አለባቸው። የአንድ አገር እጅግ ውዱ አንጡራ ሀብት ምንድን ነው? ወጣቶቿ ናቸው። እነርሱ ማለት መጪው ጊዜ ማለት ናቸው።
የጠነከሩ የመንገድ ላይ እንቅስቃሴ ሕግጋትን ማውጣትና ማስፈጸም፣ የፍጥነት ልክ መደንገግ፣ በመኪና በጉዞ ወቅት የወንበር ቀበቶ ማሰርን አስገዳጅ ማድረግ የመሳሰሉ ድንጋጌዎች ብዙ ሕይወቶችን ያተርፋሉ። ወጣቶች ጤናማ አኗኗር እንዲኖሯቸው የሚያበረታቱ መርሃ ግብሮችን የጤናና ከጤና ጋር ተያያዥነት ያላቸው ተቋማት እንዲያወጡና እንዲያሰራጩ፣ እንዲያስተዋውቁ፣ እንዲያሰርጹ ለዚህም ተከታታይና የሰፉ ስራዎችን እንዲያከናውኑ ይመክራሉ።
The roots of diabetes, of heart attacks, of strokes, of lung cancer.
የስኳር ህመም፣ የልብ መታወክ፣ የደም ግፊት መዘዞች፣ የሳምባ ካንሰር ስረ መሰረቶች ያረፉት በእነዚያ የለጋ ወጣትነት ዕድሜ ዓመታት ውስጥ ነው። ወጣቶች አመጋገባቸውን፣ የአመጋገባቸውን ስርዓት፣ የአካል ብቃት እንቅስቃሴን መደንገግና አጥብቀው መያዝ እንዳለባቸው፣ ማጤስ ማለት ምን ማለት እንደሆነ፣ አደንዛዥ እጾች፣ ቅመማ ቅመም፣ በመድኃኒቶች መማገጥ ምን ማለት እንደሆነ ቀድመውና ነቅተው ሊያውቁ፣ የአኗኗራቸውንም መሰረት ጤናማ እንዲያደርጉ ማገዝ፣ አብሮ መስራት ያስፈልጋል።
የለጋ ወጣቶችን የአካል የአእምሮና ጾታዊ ጤና መንከባከብና ማሻሻል የሚኖረው ምጣኔ ሀብታዊ ትርፍ ምን ያህል የገዘፈ እንደሆነ ባለፈው አፕሪል የወጣው ላንሴት መጽሔት ጽፏል። እንዲያው ለመጥቀስ ያህል በአንድ ሰው ወይም ወጣት ላይ በዓመት 100 የኢትዮጵያ ብር ማውጣት ለማኅበረሰቡ የሚያስገኘው ቋሚ ትርፍ ከ10 እጥፍ በላይ እንደሆነ ጥናቶች አረጋግጠዋል።
ሰለሞን አባተን ለጤና ዝግጅቱ እናመሰግናለን። አድማጮች፣ ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ዜናውን ከቆንጅት ታየ።
በሶማሊያ፣ በደቡብ ሱዳን፣ በየመንና ናይጄሪያ በተከሰተው ድርቅና በአካባቢዎቹ እየተካሄዱ ባሉ ግጭቶች ሳቢያ ለረሃብ የተጋለጡ ሕዝቦችን ለመመገብ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የ639 ሚሊዮን ዶላር እርዳታ ሊሰጡ ቃል ገብተዋል። እንደ አውሮፓውያን የዘመን አቆጣጠር በ2020 ሶማሊያ አንድ ሰው አንድ ድምጽ በሚለው መርህ ምርጫ ለማካሄድ እንድትዘጋጅ ለመርዳት የአፍሪካና የአረብ ሀገሮች የምርጫ ጉዳይ አዋቂዎች በዚህ ሳምንት ኬንያ ውስጥ ስብሰባ አድርገው ተነጋግረዋል። ዋሽንግተን ፕሬዚደንት ትራምፕ ባለፈው ሳምንት ለስራ ጉብኝት ወደ ፖላንድ ያደረጉትን ጉዞና አስከትለውም በጀርመናዋ የሃምቡርግ ከተማ በተካሄደው የጂ20 ጉባኤ የነበራቸውን ተሳትፎ አንደምታውንና ውጤቱን እያጤነች ነው። በዘገባዎች መሰረት ዶናልድ ትራምፕ ከጉባኤው ትይዩ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ባደረጉት ቆይታ የነበራቸው ልውውጥ አሁንም የፖለቲካ ጎራ ሳይለይ ከሁለቱም የዩናይትድ ስቴትስ ምክር ቤት አባላት ዘንድ ጠንካራ ትችቶችን ማግሮፉን ቀጥሏል። በሌላ ዜና ባለፈው የአውሮፓውያን ዓመት የፕሬዚደንት ዶናልድ ትራምፕ ከፍተኛ የምርጫው ረዳቶቻቸው የእሳቸው ተፎካካሪ የነበሩትን ዲሞክራቲክ ፓርቲው እጩ ሂለሪ ክሊንተንን የሚጎዳ መረጃ አቀብላችኋለሁ ካሏቸው ሩሲያዊት ጠበቃ ጋር ስለመገናኘታቸው የምናውቀው ነገር የለም አለ የሩሲያው ቤተ መንግስት ክሬምሊን። ቃል አቀባዩ ዲሚትሪ ፔስኮቭ ናታሊ ቬሴቲኒካያ የሚባሉትን ጠበቃ እኛ አናውቃቸውም፣ ደግሞም እያንዳንዱን ሩሲያዊ ጠበቃና ውጭ ሀገር ያለውን ግንኙነት በዝርዝር ልንከታተልም አንችልም ነው ያሉት።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የመራችልን ብርሃን ኃይሉ ነች። ዋና አዘጋጇ ከትዝታ በላቸውና ከተቀሩት ባልደረቦቻችን ጋር ሆነን በዚሁ እንሰናበታችኋለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ።